ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን ሁለተኛውን ክፍል የአንድ ሰዓት ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በአዶልፍ ፓርለሳክ የተደረሰውንና በተጫነ ጆብሬ መኮንን የተተረጎመውን የ1928 ዓመተ ምህረት የፋሽስት ኢጣሊያ ወረራና ይህንኑ ሲከላከሉ የነበሩ የጀግኖች ኢትዮጵያውያንን እውነተኛ ታሪክ ትረካ ክፍል 10 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። አፋኝ የሆነው ያስቸኳይ ጊዜ አዋጅ በስራ ላይ ከዋለ ወዲህ በአገሪቱ ውስጥ ሰላምና መረጋጋት ተገኝቷል በማለት የወያኔ አገዛዝ ፕሮፓጋንዳ ቢነዛም ታፍኖ ያለው ችግር በከፍተኛ ደረጃ ሊፈነዳ እንደሚችል አንዳንድ ወገኖችና የዓለም አቀፍ ተቋማት እያስጠነቀቁ ይገኛሉ። እነዚህ ተቋማት ህዝባዊ አመጹ በአንዳንድ አካባቢዎች በትጥቅ እንቅስቃሴ መልክ በተለወጠበትና የህዝብ ቅሬታና ብሶት ከጊዜ ወደ ጊዜ እየጨመረ በሄደበት ሁኔታ ቀደም ብለው ከነበሩት ህዝባዊ እንቅስቃሴዎች መጠናቸው የሰፋና የከፋ እንቅስቃሴዎች ሊከሰቱ እንደሚችሉ ይተነብያሉ። የወያኔ አገዛዝ በመርጫ ሂደቱ ላይ አንዳንድ ለውጥ ለማድረግ ቃል ቢገባም እንዲሁም ሙስናን ማጥፋትና መልካም አስተዳደርን ለማስፈን በሚል አንዳንድ እርምጃዎችን ወሰድኩ ቢልም መሰረታዊ የሆኑ የፖለቲካ ለውጥ ተግባራዊ እስካላደረገ ድረስ ችግሩ ሊወገድ የማይችል መሆኑን ይጠቁማሉ። ጉዳዩን በቅርብ የተከታተሉ ወገኖች የታደሰ ትምህርት ተከታትለዋል የተባሉ ወጣቶችም ሆኑ ሌላው ህዝብ በወያኔ አገዛዝ ላይ ያለው አመለካከት ያልተለወጠና ከበፊቱ የጠነከረ መሆኑን ባደረጉት ክትትል ለመገንዘብ የቻሉ መሆናቸውን ገልጸዋል። የንግስት ይርጋና የሌሎች ተከሳሾች ጠበቃ ጥር 23 ቀን ለፌደራል ከፍተኛው ፍርድ ቤት ያቀረበው የክስ መቃወሚያ ደብዳቤ ለህዝብ ይፋ መሆኑ ተገለጸ። የመቃወሚያው ሰነድ በርካታ ጉዳዮችን ያዘለ ሲሆን በህጉ መሰረት ይህ ክስ መታየት የነበረበት ወንጀሉ ተፈጽሟል በተባለበት አካባቢ ሆኖ ሳለ በሌላ አካባቢ መታየቱ ህግን የጣሰ መሆኑን ሲያስቀምጥ ተከሳሾቹ በአገዛዙ ላይ የፖለቲካ ልዩነት ያላቸው መሆኑን ከመግለጻቸው በላይ ሌላ ወንጀል የሌለባቸው መሆኑን ይተነትናል። የፖለቲካ ልዩነት እንዲከበር ደግሞ የወያኔም ህገ መንግስት ተብዬ ይፈቅዳል ብሏል። የተከሳሾቹ ጠበቃ ላቀረበው የመከራከሪያ ሐሳብ አቃቤ ህጉ መልስ እንዲሰጥ ፍርድ ቤት ለየካቲት 7 ቀጥሯል። ቁጥራቸው ከ100 በላይ የሆኑ የተለያዩ ሀገር ዜጎች በአዲስ አበባ አውሮፕላን ጣቢያ የሚሄዱበት ጠፍቶ የተከማቹ መሆናቸው ታውቋል። አሜሪካው የትራምፕ አስተዳደር ስደተኞችና የ7 ሀገር ዜጎች ወደ አሜሪካ እንዳይገቡ ባስተላለፈው ትዕዛዝ መሰረት በተለያዩ የዓለም ክፍሎች በጉዞ ላይ የነበሩ በብዙ ሺህ የሚቆጠሩ ሰዎች ከፍተኛ ችግር የደረሰባቸው መሆኑ ተገልጿል። በአዲስ አበባ አውሮፕላን ማረፊያ መሄጃ ያጡ ሰዎችም በአሜሪካው ፕሬዝዳንት ትዕዛዝ ምክንያት ችግር የደረሰባቸው ሲሆን የየመን፣ የሊቢያ፣ የሱዳንና የሶማሊያ ዜግነት ያላቸው መሆኑም ታውቋል። የቀድሞው የወያኔ የውጭ ጉዳይ ሚኒስትር ቴዎድሮስ አድሃኖም የዓለም አቀፉ የጤና ድርጅት መሪ ለመሆን በእጩነት የቀረበ መሆኑ የሚታወቅ ሲሆን ግለሰቡ እንዳይመረጥ ከፍተኛ የተቃውሞ እንቅስቃሴ እየተደረገ ነው። ግለሰቡ አፋኝና ገዳይ የሆነው የወያኔ አገዛዝ ባለስልጣን የነበረና ለብዙ ኢትዮጵያውያን ሕይወት መጥፋት በኃላፊነት የሚጠየቅ በመሆኑ ለዚህ ኃላፊነት ብቁ አይደለም በሚል በብዙ ሺህ የሚቆጠሩ ኢትዮጵያውያን ፊርማ እያሰባሰቡና የተቃውሞ እንቅስቃሴ እያደረጉ መሆናቸው ይታወቃል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃለላል።
ተናገሪ አገሬ እባክሽ ተናገሪ አንቺ እናት አለ ስብናን ተላብሰሽ እንደ ሰው መስክሪ አንቺ እናት አገሬ ስንት ግፍ ታየብሽ ነፍሰ በላ ነፍሰ ገዳይ ሁላ እጁን ጠረገብሽ። ተናገሪ አንቺ አገር እባክሽ ተጣሪ። ከርሰ ማጽንሽን ወለል አርገሽ ከፍተሽ ተጣሪ ምድሪቱ ድምፅሽን ከፍ አርገሽ ተነሱ ተነሱ በይና ቀስቅሽ ጥሪያቸው። እኒያን አላፍ አርበኞችሽ ውስጥ ያስተኛሻቸው። እስላም ክርስቲያኑ ባርነትን ጠልተው ፋሽስትን ተጋፍጠው መስዋዕት የሆኑት በጋዝ ተቀጣጥለው ለመላው ጥቁር ሕዝብ ተምሳሌ ላረጉሽ በደንብ አጥንታቸው ኢትዮጵያ ላስባሉሽ እባክሽ ጥሪያቸው። ድምፅሽን ከፍ አድርገሽ የሰማዕታት ያለ አዎ የሰማዕታት ያለ ብለሽ ጮክ አድርገሽ እኛን ወራርም ቆራርጠው ከጉድጓድ ጣሉ። የዓለምን ጥቁር ሕዝብ አንገት ቀና ያስባሉ። እና አብርሃም ደቦጫን በላይ ዘለቀ ባልቻባ ነፍሶ ሙሉ እንደታጠቀ ጩህና ተጣሪ ደጃች አህመድ ወንዱን ገረሱ ዱኪና ሀብተ ጊዮርጊስ ደናግዴ ከነ ዝናራቸው እንዳያዙ ጎራዴ የጣይቱ ያለ አዎ የጣይቱ ያለ ምዬ ምኒልክ አሉላ አባ ነጋ ዘር አይደረስ ብለሽ ጩህና ተጣሪ። ኃይለ ማርያም ማሞ ባልቻ አባ ነፍሱን ድምፅሽን ከፍ አድርገሽ አዎ እባክሽ ጥሪያቸው። ያን ያላጸዷቸው ባንዳይ ባንዳ ልጆች የቡልቶ ሙሶሎኒ ግራዚያኒ ፍሬዎች እኮ ያልጠራረጓቸው የፋሽስት ርጋፊ ደደቤት ውስጥ በቅለው ሆኗል አገር አጥፊ። ወያኔ በሚል ስም ትግራ ውስጥ መሽገው የባሪያውን ሥርዓት ድጋሚ መልሰው እየጠፈነጉ ያንዱን እጅ ካንዱ አንገት እየገረፉን የሰው ልጅ እንደ ከብት። አቤት አንቺ አገር ምን አይነት ሰው ፈጠርሽ? ወያኔ ሉ ሰይጣን ሰው በእሳት አጋይቶ የሚያሸት እንደዛ። እናም ተጣሪ ምድሪቱ ምንድነው ዝምታሽ አንገት ማቀርቀሩ? እኛ ለኛ አልሆንም ሰማዕታት ይጠሩ። እኛማ ዘረኞች ሰልቦን ወኔያችን ተጋልጦ ረሃብ ቸነፈሩ ሞቱም በእኛ ፍጦ እጅ እግራችን አንሶ አንገታችን ሳይቀር እንደ ውሻ ታስረን በወያኔ ቀንበር ኢትዮጵያን እንደ አገር መቀበል አቅቶን ሩቅ ማየት ሳንችል ክልል ቀዬው ጋርዶን በዘር ተሸንሽነን በቋንቋ ተቆርጠን የወያኔን ሥርዓት ዘመናሪዎስን በጀርባችን አዝነን ደማችን ይፈሳል ጠዋትና ማታ በቁም ተቀጥቅጠን። እናም ተናገሪ አንቺ አገር ከርሰ ማጠንሽን ወለል አርገሽ ከፍተሽ ተጣሪ ምድሪቱ ድምፅሽን ከፍ አርገሽ ተነሱ ተነሱ በይና ቀስቅሽ ጥሪያቸው። እኛን አላፍ አርበኞችሽ ውስጥ ያስተኛሻቸው ተጣሪ አንቺ አገር።
በቲሞብል አገልግሎት ፕሮግራማችንን ለምትከታተሉ አድማጮቻችን አዲስ ስልክ ቁጥር አለን። 712-775-8294 በድጋሚ 712-775-8294
ከመጽሐፍት ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
የሀበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆብሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት ክፍል 10 23 ጣላት አፋፍ ላይ ዛሬ የፈረንጆች አዲስ አመት ነው 1936 እንደ ኢትዮጵያ አቆጣጠር ታህሳስ 22 ቀን 1928 ዓመተ ምህረት ጣሊያኖች ዛሬ ሰላም የሰጡን ይመስላል። ጠዋት ላይ አንዲት የስለላ አውሮፕላን ብቅ ብላ ትንሽ ዞር ዞር ካለች በኋላ ተመልሳ ወደ ቀመ ተመልሳ ወደ መቀሌ በራለች። ሰፈራችንም ይቺን ፋታ ተጠቅሞ ሴቱ እንስራውን ተሸክሞ ቀረብ ወዳለ ወንዝ ውሃ ፍለጋ ወርዷል። ወንዶቹ ከሰፈር ወጣ ብለው ከየማሳው የሰበሰቡትን ነዶ አስረው በራሳቸው ተሸክመው ወደ ሰፈር በመመለስ ላይ ናቸው። አንዳንዶቹም በየቀበሌው ሲዘዋወሩ ቆይተው ከየቤቱ የሸማመቱትን ጥራጥሬ በሸማቸው ቋጥረው ሲመደሱ ይታያሉ። እኔም ጠዋት ለልጅ ወልደ ገብርኤል በቅሎዬናው ሸው ወደ እንጣሎ መንደር ወርዶ አምባሻና ጠጅ ይገዛልን ዘንድ ከሄደ ቆይቷል። ልጅ ወልደ ገብርኤል እንደማንም የገበሬ ወታደር ሁሉ ባረጀ ኮቱ ላይ ያደፈ ሸማውን ደርቦ ነው የሚሄደው። ምናልባት ከሌሎች የሚለይበት ነገር ቢኖር ከፊት የግርጣቶቹ ብቅ ጥልቅ የሚሉበትና ጨርሶ ተገንጥሎ ወድቆ እንዳይጠፋበት በልጥ ጥርቅም አርጎ ያሰረውን ጫማውን ማድረጉ ብቻ ነው። ልጅ ወልደ ገብርኤል ከአመት በፊት ፈረንሳይ ሀገር ፖለቲካል ሳይንስ ሲማር ያማረ ልብሱን ለብሶ የፓሪስ ቡና ቤቶችን ያስስ የነበረ ያራዳ ልጅ እንደነበር አሁን ላየው ሰው ማመን ያስቸግራል። በኋላም ትምህርቱን ጨርሶ ከፈረንሳይ ተመልሶ የራስ ስዩም ሁለተኛ ጸሐፊ ሆኖ ለማገልገል ደጅ ሲጠና ጦርነት ተጀመረና እነሆ እሱም እንደማንኛውም ኢትዮጵያዊ ወታደር ሁሉ ሸማውን ለብሶ ጠመንጃውን አንግቶ የእናት አገሩን ዳር ድንበር ጥሶ የመጣውን የፋሽስት ጣሊያንን ጦር ሊገጥ አገሩን ከጠላት ጦር ሊከላከል እነሆ እዚህ ደርሷል። ዛሬ በዚች ባቲሷ የጦር ሰፈራችን ቢያንስ አርፈን እንውላለን የሚል ግምት ነበረኝ። ግምቴ ግን ስህተት ነበር። እነዚያ የጦር ሜዳ ከበሮዎች መደለቅ፣ ጥሩምባዎች መነፋት፣ ነጋሪቶች መጎሰም ጀመሩ። መሄዳችን ነው ወደፊት። አቶ ተሰማ እየተጣደፉ መጥተው እቃችንን ካሳሰሩና በጭነት ከብቶች ከጫኑ በኋላ ጊዜ ሳንፈጅ ከሰራዊቱ ጋር ወደፊት እንድንጓዝ አሳሰቡ። ሰራዊታችን ለጉዞ እየተጣደፈ ያለውን ንብረት እየቆጣጠረ ሲነሳ እኛ ልጅ ወልደ ገብርኤል ከንጣሎ ስላልተመለሰ ልንጠብቀው ወስነን ቀረን። አቶ ተሰማም ብዙ ጠብቀው ስለሰለቻቸው ጥለውን ለጥበቃችን ሁለት ወታደሮች ብቻ ተተውልን ከሄዱ ቆዩ። ለጆል ደገብሬል እስካሁን በቃላለም እኛም ብቻችንን ቀረን። እንዲህ ሰፈሩ ጭር ብሎ ሳለ ከሩቅ የትግራይ ሽፍቶች ሲጮሁ ሰማን። አሁን ብዙ መቆየት አንችልም፣ አደጋ እየቀረበ ነው። እንዲህ ጦራችን ሰፈሩን ለቆ ሲጓዝ ሽፍቶች መጥተው እየተጫጫሁ ብቻውን ተነጥሎ የቀረውን እድለቢስ የኢትዮጵያ ወታደር ይዘርፋሉ። እኛም አደገኛ ሁኔታ ውስጥ እየገባን መሆኑን ተገንዝበን ልጅወልደ ገብርኤልን ለ40 ቀን እድሉ ተተነው ለጉዞ ስንነሳ ከታች መጀመሪያ የበቅሎ ራስ ብቅ አለ። ቀጥሎም ተጓዡ ልጅወልደ ገብርኤል እየተጎማለለ ብቅ ሲል ሁላችንም ተደሰት። ወዲያው በፈረሶቻችን ላይ ሆነን ቼ እያልን ወደፊት አመራን። ደም የመሰለችው ጀንበር ቀስ እያለች ቦታዋን ለጨረቃ ለቃ ዞራ በሰሜን ተራሮች ጀርባ ገብታ ተሰወረች። ምንም እንኳ ሙሉ ጨረቃ ብትሆንም አልፎ አልፎ በዳመና ስለምትሸፈን ለዛሬው የምሽት ጉዟችን ብዙም ሳትረዳን እድሜ ለፈረሶቻችንና በቅሎቻችን ተፈጥሮ በደረጋቸው ጸጋ እየተረዱ ጥቅጥቅ ባለው ጨለማ አስቸጋሪውን መንገድ ልክ በሰፊ አስፓልት ላይ እንደሚበር መኪና ይዘውን ይገሰግሳሉ። ብዙም ሳንቆይ ተራራውን እየወጣ ጥቅጥቅ ካለው ጫካ ውስጥ ገብቶ ላይን ከሚሰወረው የኋላው ደጀን ሰራዊታችን ላይ ደረስንበት። እንዲህ በችቦ መብራት እየተረዳ በሌሊት የሚጓዘውን ሰራዊት ከሩቅ ላይ ያየው ሰው እሳት ጎርሶ እሳት የሚተፋ አስገራሚና ርዝመቱ መጨረሻ የሌለው እጅግ በጣም ረጅምና ግዙፍ ዘንዶ ይመስላል። በጣም ከመሸ በኋላ አንድ ትንሽ መንደር አልፈን ከአንድ አስቸጋሪ የሰርጥ መንገድ አጠገብ ደረስን። በእንዲህ አይነቱ አስቸጋሪ የሰርጥ መንገድ አካባቢ ብዙ ጊዜ እኔ ቀድም አምባጓሮች ይነሳሉ። እንዲህ አይነት ስግብግብና ችኩሎች በሞሉበት ቦታም እንኳ ቢሆን ቁስለኛ ባላቀር በሆነ ቃሬዛ የተሸከሙ ወታደሮች ሁሌም ቅድሚያ ነበራቸው። ሰሞኑን በጦራችን መሃል አንድ ሌላ ከጣሊያን ወታደሮችና ከጣሊያን የአውሮፕላን ቦምቦች የከፋ ጠላት መጥቶብናል። አደገኛው ተስቦ ገብቷል። ከ200 በላይ በሽተኞች ደብረ አይላ ላይ ትተን መምጣት ተገደናል። ከተራራው ጫፍ ላይ ስንደርስ ራስ ካሳ የት እንዳሉ ጠየቅን። ሁሉም የጠየቅናቸው ወታደሮች ራስ ወደፊት ቀድመው እንደሄዱና የሰላሌው ደጃዝማች አበራ ግን ብዙም ሳይርቅ መስፈሩን ሲያስረዱን ደጃዝማች አበራ ወዳጃችን እንደሆነ ማወቃቸውን እንድናውቅላቸው ጭምር ነበር። እንዲህ ጥቅጥቅ ባለ ጨለማ ውስጥ ደጃዝማች አበራን ማፈላለግ ዋጋ የለውም። እኛም በጣም ደክሞናል። እቃዎቻችንን የጫኑት አህዮች ገና በጉዞ ላይ እያለን ነው ከብዙ ሺህ የጭነት ከብቶች ጋር ተቀላቅለው የጠፉብን። ምንም አይደለም፣ ዛሬም 2 ብርድ ልብሶች አሉንና መሬት ላይ አንጥፈን ተኛን። ዛሬ ግን አጥንት የሚሰብር ብርድ ይበርዳል፣ ይቆረጥማል ነው የሚባለው። እኔ ከተኛሁበት 2-3 እርምጃ ራቅ ብሎ አንድ በሬ ተኝቶ ያመነዥካል። በሌሊቱ ብርድ እየተንቀጠቀጥ ገና ሳይነጋ ተነስተን ፈረሶቻችንን ራሳችን ጭነን እየተጣደፍ ያችን አስቸጋሪ ሰርጥ የጣሊያን አውሮፕላኖች ሰማዩን ሳወሩ በፊት ለመውረድ ከሰገዝ። ከነጋ በኋላ ሰርጡን ለመውረድ መሞከር ራስን ለሞት እንደመዳረግ ነው። ይህን አደጋ የኢትዮጵያ ወታደሮች አሳምረው ስለሚያውቁት ከዚሁ አደጋ ለመሸሽና በጊዜ ሰርጡን ለመውረድ ያለውን ንብረት ተሸክሞና የጭነት ከብቶቹን ነድቶ መሄድ ግድ ነውና እንደ ጎርፍ ከሞላው የሕዝብ ማዕት መሃል ገብተን ተቀላቀልን። ፀሐይ ከወጣች ትንሽ ብትቆይም እስካሁን የጣሊያን አውሮፕላኖች ብቅ አላሉም። በትዕግስት ተራችንን ጠብቀን ከጠዋቱ ወደ 3 ሰዓት ገደማ ላይ ደረስንና ያንን አስቸጋሪ ሰርጥ ወርደን እታች ሜዳው ላይ ደረስን። ሜዳው ይመች ስለነበር ፍጥነታችንን ጨምረን ያን የሰው ጎርፍ መፈናፈኛ በሌለው ቦታ ላይ የተሰበሰበበትን ሰርጥ ርቀን ሄድ። ብዙም ሳይቆይ ከሩቅ የባለ 3 ሞተር አውሮፕላን ድምጽ ሰማሁና ፈረሴን ጎትቼ በጦር ሜዳ መንጽር የሰማዩን መቃኘት ጀመርኩ። አብራሪው ደጋግሞ እየዞረ ከቃኘን በኋላ አልፎን ወደዛ ሰርጥ በረረ። በዚያ ሰርጥ ማምለጫ በሌለው ሰራዊታችን ላይ ያ ባለ 3 ሞተር አውሮፕላን ለግማሽ ሰዓት ያህል እየዞረ 18 ከባድ ትላልቅ ቦምቦች ከመጣሉም በላይ አውሮፕላን ውስጥ በተጠመደ መጥረየስ የጥይት ዝናቡን አውርዶ በግድያ ስራው ረካ መሰለኝ ዞሮ ወደ መቀሌ በረረ። አሁን መቀሌ ሩቅ አይደለችም። ምንም እንኳ ምንም ካርታ ባይኖረኝም ከርቀት የሚያኮበኩቡ አውሮፕላኖችን ማስተዋል ስለሚቻል ወደ መቀሌ መቃረባችንን መረዳት ቀላል ነበር። ሁለት አውሮፕላኖች ማምለጫ ያጣውን የኢትዮጵያ ሰራዊት ሜዳ ላይ አግኝተውት እያሯሯጡ ደበደቡት። አሁን ከቆንኩበት የተራራ ጫፍ አብራሪው በጣም ዝቅ ብሎ ስለሚበር ያለ ጦር ሜዳ መነጽር በባዶ አይን ቁልጭ ብሎ ይታይ ነበር። እናም ሐሳቤን ጥዬ ስመለከት አብራሪው ቀጥ ብሎ ወደኛ መብረር ጀመረ። ይህን ስናይ ሁላችንም በፍጥነት ባገኘነው ቋጥኝ ስር ተጠግተን ተደበቅ። አብራሪው ሁለት ጊዜ ያህል ከዞረን በኋላ 4 ትላልቅ ቦምቦች ጥሎብን ሄደ። የመጨረሻው 4ኛው ቦምብ እኛ ከመሸግንበት በግምት 40 ሜትር ርቀት ላይ ሲፈነዳ ባስነሳው ያዋራ ጉም ለተወሰኑ ደቂቃዎች ታፈን። ያባራው ጉም ሲጠራ ሁላችንም ከመሸግንበት ወጣን። ዛሬም ፍጹም እድለኞች ነን። ማናችንም ምንም አልሆንም። ታች ገላጣው ሜዳ ላይ ግን በርካታ ድለቢሶች ቆስለው የጣር ጮኸታቸውና ዋይዋይታቸው ዘልቆ እኛ ያለንበት ቦታ ድረስ ይሰማ ነበር። በዚህ መሃል ግንባር ቀደሙን የራስ ካሳን ጦር ሌሎች አውሮፕላኖች የጊባ ወንዝን ሲሻገር አግኝተው ደበደቡት። ከመሸግንበት ወጥተን ተሰባስበን ስንጓዝ ቆይተን ካንዲት ትንሽ የትግራይ መንደር ደረስንና የሚበላ ነገር ቢያንሳን ባሻ ብንገዛ ብለን ወደ መንደሯ አመራን። ብዙም ወደ መንደሯ ሳንዘልቅ መንደርተኞቹ ከቤታቸው ጣሪያ ላይ ሆነው የመሳሪያቸውን አፈሙዝ በእኛ ላይ ደቅነው እያስፈራሩ ጮሁብን። ሁሌም ከኛ የማይለየው ጓደኛችን ልጅ ወልደ ገብርኤል እንደተረጎመልን መንደርተኞቹ ወደ መንደሯ ከዘለቅን እንደሚተኩሱብንና ወደ መንደሯ ዘልቀን እንዳንገባ እንደሚያስፈራሩን ነገረን። ልጅ ወልደ ገብርኤል መንደርተኞቹን ቢያንስ አምባሻ እንኳን እንዲሸጡልን ሊያግባባቸው ቢሞክርም አሻፈረኝ ስላሉ እንደራበን በጉዟችን ቀጥለን ማምሻው ላይ ጊባ ወንዝ ደረስ። የጊባን ወንዝ ተሻግረን በቀይ አፈር ነጭ ምስጦች በሰሩት ቤት በየምስጦቹ ቤት ቁመት ከአንድ ፈረሰኛ ጦረኛ በላይ ስለነበር እንደ ከለላ እየተጠቀም እየተሽለኮለክን አልፈን ራስ ካሳ ከሰፈሩበት ዋሻ ደረስ። በዚሁ የራስ ካሳ ምሽግ አቶ ተሰማም የኛን ድንኳን አስቆመውልን ነበር። ይገርማል። አቶ ተሰማ ከወታደሮቻቸው ጋር የጭነት ከብቶችን እየነዱ ሲሮጡ ነው ከኛ በፈረስና በበቅሎ ከምንጓዘው በብዙ ሰዓት ቀድመው ደርሰው ነበር። ጦር ሰፈራችን እንደደረስን ትንሽ እህል ቀማምሰን ሰሞኑን በእንቅልፍ ጦትና በጉዞ በጣም ተዳክመን ስለነበርን ልክ እንደ ሬሳ ተኛን። ሰሞኑን ለጣሊያኖች በሰላይነት የሚያገለግሉት የትግራይ ተወላጆች ለማርሻል ባቶሊዮ የራስ ካሳ ጦር ወደ ተምቤን ዘልቆ እየገባ ስለመሆኑ ዘገባ ቢያቀርቡም ማርሻል ባቶሊዮ እውነት ሊሆን ይችላል ብሎ ስላላመናቸው ሳይቀበላቸው ቀረ። ማርሻል ባቶሊዮ ከ100,000 በላይ የሚቆጠረው የራስ ካሳ ጦር እንደምን እንዲህ ባጭር ጊዜ ውስጥ በዚህ አስቸጋሪ መንገድ በእግሩ ተጉዞ ተምቤን ሊገባ መቻሉ ሊዋጥለት ስላልቻለ የሰላዮቹን ዘገባ ውድቅ አደረገው። አዎ ማርሻል ባቶሊዮ የካሳን ጦር በ20 ሰዓት ውስጥ 120 ኪሎ ሜትር መጓዝ ሊያምነው ያልቻለ ተአምር ሆነበት። ማርሻል ባዶሊዮ ያልተረዳው ነገር ቢኖር ዋናው የኢትዮጵያ ሰራዊት ትልቁ መሳሪያ ተንቀሳቃሽነቱ መሆኑን ነበር። ማርሻል ባዶሊዮ ከጣሊያን አዲስ 3 ብርጌድ ሙሉ ጦርና በርካታ የጦር ቁሳቁሶች ብረት ለበስ ተሽከርካሪዎች ጭምር ስላገኘ የኮሴሪያ ብርጌድንና የፌብራዮ ብርጌድን ጨፍልቆ አራተኛውን ክፍለ ጦር መሰረተ። አራተኛውን ክፍለ ጦር ባዶሊዮ የመሰረተው በአድዋና አክሱም መካከል በነራስ እምሩ ተወጥሮ የሚጨነቀውን ሁለተኛውን ክፍለ ጦር እየረዳ በስተምዕራብ በኩል ወደ መሃል አገር ዘልቆ እንዲገባ ነበር። እስካሁን ድረስ በምዕራብ ኤርትራና በብሪቲሽ ሱዳን መካከል ያለው ድንበር ክፍትና በማንም የማይጠበቅ መሆኑን ራሱ ማርሻል ባዶሊዮ በጻፈው መጽሐፉ ላይ በስተምዕራብ በኩል እንቅልፍ የነሳውን ሐሳቡን መገላገሉንና በአንድ ፊቱ አሁን የሚያስጨንቀውን የተንቤን ጉዳይ እንደሚፈታ አምኖ ጽፏል። የጣሊያን የስለላ አውሮፕላኖች የትግራይ ሰላዮች ለማርሻል ባዶሊዮ ደጋግመው የኢትዮጵያ ሰራዊት ወደ ተንቤን በመጉረፍ ላይ መሆኑን ባቀረቡት ዘገባ መሰረት ማርሻል ባዶሊዮ ሁለት ብርጌድ ጦር አንደኛውን ኤርትራውያን የበዙበት ከኢንጢቾ አንስቶ ሁለተኛውን ብርጌድ 28 ኦክቶበርን ከመቀሬ አንስቶ ጥር 2 ቀን ወደ ተንቤን ላከው። ሁለት ተጨማሪ ሻለቃ ጦሮች የወረዩን ምሽግ ሲያጠናክሩ የቀረው ጦር በሐውዜን በርባ ዶሮና ባዲህ ዙባሃ እንደሰፈረ ተቀምጧል። የጣሊያን ብርጌዶች ታህሳስ 24 ቀን ቢደርሱም ራስ ካሳ ከዋናው ጦራቸው ጋር ወደ ኪዳነ ምህረቱ ወርደው ድፍን 4 ቀን ተቀመጡ። ታህሳስ 29 ቀን በተንቤን ዋና ከተማ አቢያዲ ገባንና ጣሊያኖች ጥለውት ከሸሹት የጦር ሰፈር አጠገብ ተራራውን ተገና አድርገን ሰፈርን። በሁለተኛው ቀን ራስ ካሳ እኔንና ኮሎኔል ኮናላ ባሎብን አስጠርተው ናልባት ጣሊያኖች ጥቃት ቢሰነዝሩ ጥሩ የመከላከያ ቦታ እንመርጥ ዘንድ አካባቢውን እንድናጠና አዘው ላኩን። በማለዳ ተነስተን የጦር ሰፈራችንን ለማጥናት ወጣን። በመጀመሪያ ወደ አለታማው ተራራ ጉዟችንን አቀናን። ጣሊያኖች ይህን አካባቢ ይዘውት በነበረበት በጣም አጭር ጊዜ ውስጥ ደኑን መንጥረው አለቱን ፈልጠው አስቸጋሪውን መንገድ ጥሩ አድርገው አስተካክለውታል። በዚህ መንገድ እየሄድን አካባቢያችንን መቃኘት ጀመርን። በዚህ መንገድ ነበር ጣሊያኖች በሁለቱ ጀግና ደጃዝማቾች ደጃዝማች ኃይሉ ከበደና ደጃዝማች አማረ ጦር ሲሸነፉ ሸሽተው ወደ ወረዩ የወረዱት። በዚሁ መንገድ እየሄድን ግራቀኙን ስናስተውል በየቦታው ባዶ የምግብ ቆርቆሮዎችንና የቾኮላት የሲጋራ ፓኮች እዚህም እዚያም ወድቀው አየን። በተለይ ባዶዎቹን የሲጋራ ፓኮች በክፉ አይን አየዋቸው። ካጨስ ሰንብተናል። በሰፈራችን ምንም የሚጨስ ነገር የለም። ከተራራው ጫፍ አካባቢ አንድ በሰው ልጆች እጅ የተጠረበና በጊዜው እንደ ቤተ ክርስቲያን ያገለግል የነበረ በመጠኑም ቢሆን ሰፋ ያለ ዋሻ አገኘን። ይህን ዋሻ ማግኘታችን ወሳኝ ነበር፣ ምክንያቱም ይህ ዋሻ በኋላ ላይ ለጠቅላላው የሰሜኑ ጦር የበላይ ሹማምንት ከጣሊያን አውሮፕላኖች መሸሸጊያ ዋና ምሽግ ሆኖ አገልግሏል። ከዋሻው እንደወጣን ከዋሻው አግድም ሜዳ ሜዳውን ከአራት ሰዓት በላይ የእግር መንገድ በሚፈጅ ቦታ ላይ የተወሰኑ ወታደሮች አገኘን። እነዚህ ወታደሮች በታታሪነት በፍጥነት ይሰራሉ። ስራውም ተቀላጥፎ እጅ በእጅ እየሄደላቸው ነው። አዎ ኢትዮጵያውያን መስራት ከፈለጉ በጉልበት ስራም በጣም ጎበዞች ናቸው። ቆማልንና ምን እየሰሩ እንደሆነ ጠየቅናቸው። ሸምገል ያለ ጢማም ሹማቸው ወደኛ ጠጋ ብሎ ሳቅ እያለ አንድ አሮጌ መድፍ ጣቱን ቀስሮ እያሳየን ለመድፉ መንገድ እያሰራ መሆኑን ከሰሞኑ አሁንም ወደ ጣሊያኖች ሰፈር ጣቱን ቀስሮ እያሳየን በዚህ መድፍ ድራሻቸውን እንደሚያጠፋቸው በታላቅ ኩራት ነገረን። ኮሎኔል ኮናቫሎቭ ቆም ብሎ መድፉ ሊቆምበት የታሰበውን ቦታና የጣሊያኖቹን ሰፈር አስተያይቶ ወደ ሹሙ ዞር ብሎ ጣሊያኖች ቢያንስ ከ6 ኪሎ ሜትር በላይ ርቀው ይያሉ እንደምን በዚህ አሮጌ መርፍ ሊደበደባቸው እንዳሰበ ሲጠይቀው ሹሙ ትንሽ አሰብ አድርጎ አይሄ ግድ የለም አለና ወታደሮቹ ስራውን አቁመው ከፍ ካለ ቦታ ላይ ጥሩ ቦታ ይፈልጉ ዘንድ አዘዛቸው። ከቀናት በኋላ ይህንን ሹም መድፍ ሲያስተኩስ የማየቱ ድል አጋጥሞኝ ነበር። መድፎቹን ሲያስተኩስ ባየሁት ጊዜ መሳቅ ወይስ ማልቀስ እንዳለብኝ ሳይገባኝ እንዲሁ ዝም ብዬ ቆሜ አየሁት። ሹሙ መድፍ በህይወቱ ሲያስተኩስ የመጀመሪያው ጊዜ ሳይሆን አይቀርም። መድፍ እንደ ጠመንጃ የሚተኮስ ሳይመስለውም አልቀረም መሰል ለረጅም ሰዓት የመድፉን ማነጣጠሪያ ሲፈልግ ቆይቶ ስላጣው ቀለም አስገቢያውን ከፍቶ በዚያ የመድፉ ሰፊ አፍ የጣሊያኖቹን መንደር እያዟዟረ ሲፈልግ ቆይቶ ያገኘ ሲመስለው አስተካክሎ አቆመውና ተኳሾቹን እንዲተኩሱ አዘዛቸው። ከአስር ጊዜ በላይ አስተኩሶ እስኪሞት ድረስ በማይገባው ሁኔታ በመገረም እንዴት ይሄ መርፍ ጣሊያኖች መንደር ሳይደርስ መሃል መንገድ ላይ ይሄደ መፈንዳቱን እያየ ራሱን እየነቀነቀ መድፈኞቹን ወደፊት ቀረብ እንዲሉ አዘዛቸው። ከመድፈኞቹ አልፈን አካባቢያችንን ማጥናቱ ላይ ቀጥለን የጣሊያኖች የጦር ሰፈር ግልጽ ሆኖ እስከሚታይበት አፋፍ ድረስ ተጓዝን። አፋፉ ላይ እንደቆም እታች ሜዳው ላይ በሰፊው ተዘረጉ ዳርቻ የጣሊያን ድንኳኖች ልክ እንደ ነጠብጣብ ሆነው ታዩን። የጣሊያኖቹን ዳርቻ ድንኳኖች እንዳየን ገደሉን ወርደን እሾሃማውን ጫካ አልፈን ሜዳው ላይ ደረስን። ወደፊት ስንሄድ በርከት ያሉ ኢትዮጵያውያን ወታደሮች ጥቅጥቅ ያለውን ጫካ ተገናርገው እንደሰፈሩ አገኘናቸው። እነሱን አልፈን ወደፊት ስንሄድ የጣሊያኖቹ ቀዳሚ ጠባቂ ወታደሮች አዩን መሰለኝ መትረየሶቻቸውን አንጣጡብን። ግን በጣም ሩቅ ነበሩ። ቢያንስ በሁለት ኪሎ ሜትር በላይ ርቀው ነበር የተኮሱብን። እንዲህ በከፍተኛ ጥንቃቄ እያንዳንዱን ቦታ ካጠናን በኋላ ወደ ሰፈር ተመልሰን ለራሶቹ ዘገባ አቀረብ። ከላይ ከተራራው ላይ ባሉ ቋጥኞች ስር ሆነን ለረጅም ሰዓት የጣሊያንን ወታደሮች እንቅስቃሴ አጠናን። ጣሊያኖች የተወሰነ ጊዜ ልዩነቶች ምግብ፣ መሳሪያና በርካታ የጦር ቁሳቁሶች የጫኑ የጭነት መኪናዎች ወደ ጦር ሰፈራቸው ይገቡላቸው ነበር። እዚያ ቋጥኙ ስር እንደተቀመጥ ባለ 3 ሞተሮቹ የጣሊያን አውሮፕላኖች እያጓሩ መጣንላችሁ ሲሉን ሰማናቸው። ኢትዮጵያውያን ወታደሮች ነጭ ሸማቸውን እንደለበሱ ወዲህ ወዲያ ሲሉ እንዳልነበረ ሁሉ የአውሮፕላኖቹን ድምጽ ሲሰሙ በሚያስደንቅ ሁኔታ ወደ ጫካው ውስጥ ገብተው ከጣሊያን አብራሪዎች አይን ተሰወሩ። ባርቀደሙ የኢትዮጵያ ጠባቂ ጦር አሁን በጣም በሚገርም ሁኔታ ባጭር ጊዜ ውስጥ ከጣሊያን አብራሪዎች አይን ስር እንደ ተአምር መሰወርን ለምዷል። ጣሊያኖች ምንም እንኳ አንድም ኢትዮጵያዊ ወታደር ማየት ባይችሉም ተደብቀውበታል ብለው የገመቱትን ቦታ ሁሉ የቦምብ ሸክማቸውን አወርደውበት ይመለሳሉ። አንዳንድ ጊዜም በጣም ዝቅ ብለው በመብረር ኢትዮጵያውያንን እልክ አስይዞ ለማስተኮስና ከኢትዮጵያውያን አሮጌ መሳሪያዎች አፈሙዝ ቡልቅ እያሉ በሚወጡ ጭሶች እየተረዱ ለመደብደብ ቢሞክሩም ሰራዊቱ በከንቱ ጥይት ማባከኑን ስለተወ ጣሊያኖች በከንቱ በባዶ ሜዳ ቦምባቸውን እያራገፉ ወደ መቀሌ ይመለሳሉ። አንድ ቀን የጣሊያኖች ግንባር ቀደም ጠባቂ ጦር አንድ ኢትዮጵያዊ ወታደር ከጦር ሰፈሩ በጣም ርቆ እንዲሁ ሲንቀዋለል ይይዙታል። ይሄ ቀውላላ ወታደር ደግነቱ ጠመንጃ አልያዘም ነበርና የጣሊያኑ አዛዥ ለቀረበለት ጥያቄ ሰላማዊ የአካባቢው ነዋሪ ገበሬ መሆኑን ሲያስረዳው የጣሊያኑ አዛዥ የማያምንበት ምክንያት ስላልነበረው በነፃ እንዲለቁት ያዛቸውና ይለቁታል። ሲወጣ በጣሊያኖች የጦር ሰፈር ራት ይታደል ነበርና ለዚሁ ቀውላላ ምስኪንም ራት ሰጥተውት ራቱን በልቶ ቡና ጠጥቶ የተረፈውን ነጭ ዳቦ በሸማው ቋጥሮ ወደ ሰፈር ይመለስና ለጓደኞቹ ስለገጠመው ሁኔታ አጣፍጦ ይነግራቸዋል። በሰፈራችን አሁን መጨረሻው ግድም ላይ ቡና የሚጠጡት ራሶችና ሌሎች የበታች ከፍተኛ ሹማምንት ብቻ ስለነበሩ በተጨማሪም በጦር ሰፈራችን የምግብ እጥረት እየመጣ ስለነበር የዚያ ቀውላላ ወታደር ጓደኞች ይሄን ተራ የባላገር ወታደር ጣሊያኖች ልክ እንደራስና ከፍተኛ ሹም ማስተናገዳቸው ገርሟቸው ምራቃቸውን ሲውጡ ከመካከላቸው አንዱ ተነስቶ ጎበዝ እንሄድና ጣሊያኖችን እንጓብኝ ብሎ ሐሳብ ሲያቀርብ በዛች የጦር ሰፈር ያለው የገበሬ ወታደር ሁሉ ባንድ ድምጽ ስለተስማማ ጠመንጃቸውን በየጠሻው ጥለው ቡና ሊጠጡ ሳይጠሩ ወደ ጣሊያኖች ሰፈር ሄዱ። 50 የሚሆኑት እነዚህ ባላገር ገበሬዎች ሰብሰብ ብለው ቡና ሊጠጡ ወደ ጣሊያኖች ሰፈር መገስገሳቸውን ያየው የጣሊያን ቀዳሚው ጦር ገና ከሩቁ በመትረየስ ጥይት ይቀበላቸዋል። ቡና ሊጠጡ ቋምጠው የሄዱት ባላገር ወታደሮች ጣሊያኖች በቡና እና በቡና ቁርስ በትክ በጥይት ሲቀበሏቸው እግሪያው ጭን ሽሽት ይገባሉ። በዚህ ግድለሽነት በተሞላው አድራጎታቸው ሁለቱ ባላገሮች በትንሹ ሲቆስሉ ሌሎች በሰላም ወደ ሰፈር ይመለሳሉ። ከነዚህ የዋህ የባላገር ወታደሮች አንዱ ወደ እኔ ጠጋ ብሎ ስለጉዞው ሲያጫውተኝ አያ ፈረንጁ እኛ ሰው ናቸው ብለን ቡና ልንጠጣ ብንሄድ በጥይት ተቀበሉን። ቆይ ግድየለም እነዚህ ማይረቡ ጣሊያኖች እንዲያው እምዬ ማርያም መስከረናት ዋጋቸውን ያላሳየዋቸው እንደዋል ግድየለም ይያለ ቡጥዩን እንደጨበጠ በጣሊያኖች ላይ ፎከረ። ኢትዮጵያውያን ባላገር ወታደሮች እስከዚህ ድረስ የዋሆችና የእግዚአብሔር ሰዎች ነበሩ። አማራዎች ምንም እንኳ ሙስሊሞችም ቢኖርባቸው ባመዛኙ ክርስቲያኖችና በጣም ሆኑ ሲበዛ በእግዚአብሔር አማኞች ናቸው። በጦር ሜዳም ሳይቀር መጸደይ ይቻላቸው ዘንድ እያንዳንዱ ከፍ ከፍ ያለ ሹም ሳይቀር የራሱን ቄስ የራሱን የነፍስ አባት ይዞ ነው ወደ ጦር ሜዳ የመጣው። ቄሶችም ሆኑ ሸኮች የራሳቸው የሆኑ ወታደሮች ያላቸው ከመሆኑም በላይ በጦር ግንባር ሜዳም ጠመንጃ ይዘው ይሳተፋሉ ይዋጋሉ። ራሶችና ደጃዝማቾች የራሳቸው ተንቀሳቃሽ ታቦትም አላቸው። ራስካሳ በነፍስ አባታቸው የሚመራ ተንቀሳቃሽ ቤተክርስቲያን አላቸው። ከራስዩም ጋር ራሳቸው ዋና አቡኑም አብረው አሉ። ያንዳንዱ ወታደር በእጅ የተጻፈ ትንሽ የጸሎት መጽሐፍ አለችው። ታዲያ ጣሊያኖች ይህን የመሰለ ለፈጣሪው ያደረን ህዝብ እምነት የለሽ አውሬ ህዝብ ነው ብለው ለዓለም ህዝብ ይለፈፋሉ። በየምሽቱ ሁለት ራሶች በትንሽ ድንኳን ውስጥ ባለች ተንቀሳቃሽ ቤተክርስቲያን ጀንበር በጠለቀ ቁጥር ለፈጣሪያቸው ሁሉም ለሰዓታት ጸሎት ያደርሳሉ። ድንኳኗ በጣም ጠባብ ስለሆነች በርካታው ከፍተኛ ሹማምንት ከድንኳኗ ውጭ በግማሽ ከቦ ጸሎትን ያደርሳል። ዋናው ቄስም በእያንዳንዱ ምሽት ከፍ ካለ ተራራ መሳይ ነገር ላይ ወጥቶ ከፍ ባለ መረዋድም ጸሎታቸውን ለእግዚአብሔር ያደርሳሉ። በጸሎታቸውም የሀገራቸውን ድንበር በማናለብኝነት ደፍሮ የመጣን የጠላት ሰራዊት ከሀገራቸው ጠራርገው ያወጡ ዘንድ እግዚአብሔር ብርታቱን ሰጥቶ ይረዳቸው ዘንድ ሳይታክቱ በየምሽቱ ይለምናሉ ይማጸናሉ። በእያንዳንዱ ፍንሽት በፍጹምን ለስላሳና ለጆሮ በሚስብ ድምጽ የሚጀመረውን መዝሙር ወይም ቅዳሴ በየዋሻውና በየቋጥኙ ስር በየጥሻው ውስጥ ያለው በመቶ ሺህ የሚቆጠረው ሻካራው የወንዶች ድምጽ ይቀበልና ሲደግመው ከነሱ የገደል ማሚቶ ተቀብሎ በጣም ሩቅ ላሉት ሲያስተጋባው ይህ ነው ተብሎ መግለጽ የማይቻል ፍጹም ልብ የሚነካ ሰውነት የሚያንቀጠቅጥ ስሜት ይሰማል። እኔ እንዲህ አይነቱን የዘወትር ጸሎት ስሰማ ሰውነቴን ይወረኛል። ይህ ነው ብዬ የማልገልጸውን ስሜት ይሰማኛል። በየቀኑ ልክ ጀንበር በሰሜን ተራራ ጀርባ ስትዞርና ወደ ቤቷ ስትገባ ጀንበር ከጠለቀችበት የሰሜን ተራራ አካባቢ የሚመጣ የሚመስል የራስ ካሳ የነፍስ አባት ቄስ ድምጽ አምራዊ በሆነ መልኩ ተራራዎችን አልፎ ምናልባትም እታች ጣሊያኖች ሰፈር ድረስ ይስማ ይሆናል። ሀቅን ይዘን ነው የምንዋጋ፣ እግዚአብሔርም ይሄን ያውቃል ሲሉ ቄሱ ወዲያው ከታች በመቶ ሺህ የሚቆጠረው ሻካራ የወንዶች ድምጽ እግዚአብሔር ያውቃል ሲል ያስተጋባል። ጣሊያኖች መሬታችንን ሊቀሙ ነው የመጡት፣ ይሄንንም እግዚአብሔር ያውቃል ሲሉ ቄሱ እግዚአብሔር ያውቃል ሲል የድምጽ ናዳ ይወርዳል። ጦራችንን ሰብቀን ጎራዳያችንን መዘን ጠመንጃችንን አንስተን እናባረራቸዋለን፣ እግዚአብሔርም ይረዳናል። እግዚአብሔር ይረዳናል ሲል ያሻካራ የገበሬ ወታደሮች ድምጽ ያስተጋባል። እግዚአብሔር ሐቃችንን አይተህ እውነታችንን ተረድተህ እርዳን ሲል ያ ሁሉ ሰራዊት ወደ ፈጣሪ ዋንጋጦ ይለምናል። ወዲያው ለተወሰኑ ደቂቃዎች ሁሉም ነገር ጸጥ ረጭ ይላል። በዚያ ጥቅጥቅ ጨለማ ፍጹም የሚያስፈራ ጸጥታ ይሰፍናል። ወዲያው ብዙም ሳይቆይ ከሁሉም አቅጣጫ ጭብጨባ ይሰማል። ፍጹም ልብ የሚነካ ጭብጨባ። መቶ ሺህ እጆች ባንድ ላይ ባንድ ጊዜ ሲያጨበጭቡ ጣሊያኖች ቢሰሙ ምን አይነት ስሜት እንደሚሰማቸው ባላውቅም፣ እኔን ግን ምንም አይነት የሰው ልጅ ጭብጨባ እንዲህ ልቤን ነክቶት አያውቅም። ኢትዮጵያውያን በእንዲህ አይነቱ ጭብጨባ ሰራዊታችንን በመፍጀት ላይ ያለውን የተስቦ በሽታ ያባርራል ብለው ያምናሉ። ታዲያ እኛስ የማናምንበት ምን ምክንያት አለ? እናም ማጨብጨብ እንጀምራለን። አንዴ፣ ሁለቴ፣ ሶስቴ፣ እስከ መጨረሻው። ምዕራፍ 24 የፋሽስቱ ጦር ሽንፈት። በኢትዮጵያ የፋሽስት ኢጣሊያ ዋና የጦር አዛዥ ማርሻል ባዶሊዮ በታህሳስ ወር መጨረሻ ግድም ላይ እንደ ዋና የጦር መምሪያው ወይም ጣቢያው መቀሌን መርጦ ከዋናው ጦሩ ጋር መቀሌ ከተማ ገብቶ ከተመ። ማርሻል ባዶሊዮ መቀሌ ሲገባ በመቀሌና በመቀሌ ዙሪያ 62 ሻለቃ ጦር ማለትም ወደ 62000 ጦር ገደማና 350 መድፎች የያዘ ጦር ሰፍሮ ይጠብቀው ነበር። እንግዲህ ባዶሊዮ መቀሌ ሆኖ ከመቀሌ በስተደቡብ ምዕራብ ከ100,000 በላይ የሚቆጠረውና የተወሰኑ አሮጌ መድፎችና ብዙ የአየር መቃወሚያ የታጠቀው የራስ ሙሉጌታ ጦር ከምባላጌ እስከ ዛልካባ ድረስ ተዘርግቶ ሽማግሌው የጦር ሚኒስትርም ድንኳናቸውን ባምባር አዶም ተክለው ይጠብቃሉ። ሁለተኛው ኢጣሊያን ክፍለ ጦር 30 ሻለቃ ጦርና 193 መድፎች ይዞ በአድዋና በአክሱም መካከል ሰፍሮ በራስ ምሩ የጎጃሙ ገዥና በአያሌው ብሩ የሰሜኑ ገዥ ጦር ተወጥሮ ፍዳውን ያያል። ከአድዋ እስከ መቀሌ 140 ኪሎ ሜትር ገደማ የሚሆነውን ርቀት ጣሊያኖቹ በአስቸኳይ ጥርጊያ መንገድ ሰርተው አድዋን ከመቀሌ ጋር አገናኝተውታል። የኤርትራ ተወላጆች ክፍለ ጦር ሁለት ቦታ ተከፍሎ አንዱ ኢንቲቾ ሲሰፍር ሁለተኛው ሃውዜን በአድዋና በመቀሌ መካከል ግማሽ መንገድ ላይ ሰፍሯል። ኢጣሊያኖቹ ትልቁና ዋናው ደካማ ጎናቸው ከመቀሌ በስተቀኝ በኩል በተንቤን ያለው ጦራቸው ነው። ይህም በተንቤን ያለው ኢጣሊያኖች ጦር በሁለቱ ራሶች ጦር ተከቦ በፍርሃት እየተንቀጠቀጠ ተቀምጧል። ምንም እንኳ ጣሊያኖች ከታህሳስ ወር መጀመሪያ ጀምሮ ጠቅላላውን የተንቤን ግዛት በቁጥጥራቸው ስር ቢያደርጉም ተንቤን ባለው የኢትዮጵያ ጦር እየተወገሩ የተንቤንን ዋና ከተማ አቢ አዲን ሳይቀር እየገፋ ለመጣው የኢትዮጵያ ሰራዊት አስረክበው መውጣት ተገደዋል። ማርሻል ባዶሊዮ በተከታታይ በተንቤን ያለውን ጦሩን ለማጠናከር አዲስ ኃይል ቢልክም በተንቤን ያለውን የኢትዮጵያ ሰራዊት ሊቋቋመው ባለመቻሉ በድጋሚ መጀመሪያ 10 ሻለቃ ጦር ልኮ በመጨረሻ የፋሽስቱን 28 ኦክቶበር ብርጌድ ጦር ልኮ የብርጌድ ታሳስ 29 ቀን ተምቤን ገባ። ማርሻል ባዶሊዮ በተምቤን ያለውን የኢትዮጵያ ሰራዊት በዛትና በቃት በትክክል የተረዳ አይመስልም። የሃላዋቂነቱ ለሽንፈቱ አይነተኛ ምክንያት ነበር። በአዲስ አበባ ያሉ የውጭ ሀገር ጋዜጠኞች ጣሊያኖች መቀሌን በቀላሉ መያዛቸውን ሰምተው ብዙ ሳይቆይ ከመቀሌ 100 ኪሎ ሜትር ርቆ ኤርትራ ድንበር አካባቢ ከፍተኛ ጦርነት መካሄዱን ሲሰሙ በጣም ተገረሙ። ይህ ሊሆንስ ይችላል ብለው ጠየቁ። አዎ ይችላል። የጣሊያንና የኢትዮጵያ ጦርነት በሌላው ዓለም ከሚካሄዱ የዓለም ጦርነቶች በብዙ መልኩ ይለያል። ይህ ጦርነት አንድ የተወሰነ የጦር ሜዳ ግንባር አልነበረውም፣ ወይም ደግሞ ሁለቱ ጦሮች በአንድ መስመር ገብተው አይዋጉም። ሁሉም ተንቀሳቃሽ ጦርነት ነበር። የጣሊያኖቹ ጦር ወደ ኢትዮጵያ እየገባ ከጦርነት ስልት አንፃር ወሳኝ ናቸው የሚላቸውን ከተሞች በቀላሉ እየያዘ በእነዚህ ከተሞች ኃይሉን እያጠናከረ ምሽጎች እየሰራ ከተሞችን ከከተሞች ጋር በጥርጊያ መንገድ እያገናኘ ይቀመጣል። አድዋ፣ አክሱም፣ መቀሌ፣ አዲግራት፣ እንጢጮ፣ ሐውዜን እና ሌሎችንም ከተሞች እየያዘና በጥርጊያ መንገዶች እርስ በርስ እያገናኘና ኃይሉን በእነዚህ ከተሞች እያጠናከረ ሰፍሯል። እንዲህ ጣሊያኖች ዘለው ከተማ እየገቡ ቢቀመጡም በከተሞች መካከል ያለው ቦታ ግን ፈጽሞ ያልተጠበቀ ስለነበር በእነዚህ ባዶ መሬቶች ላይ የኢትዮጵያ ሰራዊት እየገባ እንደ ልቡ ሲንሸራሸር ይውላል። በተንቀሳቃሽ ጦርነት በማያውቁት አገር በጣም አስቸጋሪ በሆነ ተራራማ ቦታ ላይ ጦር መምራት ራሱን የቻለ ልዩ ጥበብ የተሞላበት የጦርነት ስልት ያስፈልገዋል። ማርሻል ባዶሊዮ ኢትዮጵያውያን በጣሊያኖች የተያዙባቸውን ከተሞች ለማስለቀቅ ጥቃት ይሰነዝራሉ ብሎ በጣሙን ያምንና ተስፋ ያደርግ ነበር። ኢትዮጵያውያን ከተሞቻቸውን ለማስለቀቅ ጥቃት ሲሰነዝሩ ጥሩ አድርጎ ከገነባው ምሽጉ ውስጥ ሆኖ የኢትዮጵያን ሰራዊት ወገር ሰብሮ በታትኖ ሊያጠፋው አቅዶ እስኪወሩት በተስፋ ይጠብቃል። የኢትዮጵያ ሰራዊት መሪዎች ማርሻል ባዶሊዮ ባቀረበላቸው ቁና እንቁላል ላይ ሄደው እንደማይቀመጡ ሲረዳ ትግስቱ አልቆ ራሱ ጥቃት ሊሰነዝርና እረፍት የነሳውን የተምቤን ጉዳይ ለአንዴና ለመጨረሻ ጊዜ ሊፈታ ወስኖ ልዩ ወታደራዊ ስልት ይነድፋል። ዋናው የማርሻል ባዶሊዮ እቅድ ሶስቱ የኢትዮጵያ ጦሮች የራስ ጋሳ፣ የራስ እምሩና የራስ ሙሉጌታ እርስ በርስ እንዳይደጋገፉ አግዶ ማቆም ነው። በዚህም ስልቱ መሰረት የተወሰነ ጦሩን ወደ ጊባ ወንዝ በመላክ ጥቃት በሚሰነዝርበት ጊዜ ራስ ሙሉጌታ አጋዥ ጦር ወደ ተምቤን እንዳይልቅ ቀሪው ጦር እንዲያግድ ያደርጋል። በመቀጠልም በአክሱምና በአድዋ ያለውን ጦሩን በፍጥነት ተንቀሳቅሶ ራስ እምሩን ፋታ እንዲነሳዞ በተምቤን ያለውን ጦሩን ጥቃት እንዲሰነዝር ያዛል። የጣሊያን ሰራዊት በተምቤን አባራ በምትባል መንደር ከአድዋ ወደ መቀሌ በሚወስደው መንገድ ላይ ተጠናክሮና ተሰባስቦ ሰፍሯል። አነስ ያለ ሌላ የጣሊያን ሰራዊት ደግሞ አዲስ ባህር ላይ 10 ኪሎ ሜትር በስተምዕራብ በኩል ርቆ ሲሰፍር ሌላ ደከም ያለ 3 ሻለቃ ጦር ከ28 ኦክቶበር ብርጌድና ሌሎች በርከት ያሉ የኤርትራ ተወላጆች ሻለቃ ጦር ጋር ከራስ ጋሳ ዋና ጦር 7 ኪሎ ሜትር ገደማ ርቆ በወረዩ እንደሰፈረ ጥቃት እንዲሰነዝር ይታዘዛል። በተምቤን በራስ ጋሳ ጦር ላይ ጥቃት እንዲሰነዝር የታዘዘው የዚህ ጦር ዋና አዛዥ ጀነራል ዲያመንቲ ይባላል። በኋላ ላይ ባገኘነው መረጃ ጀነራል ዲያመንቲ በጣሊያን ሰራዊት ውስጥ ሲያገለግል ተራ መቶ አለቃ የነበረና ደካማ የጦር መሪ ነበር። ለዚህም ከጥር 11 እስከ ጥር 15 ቀን 1928 ዓመተ ምህረት ድረስ በተደረጉ ጦርነቶች የመራው ጦር ውጤት ጥሩ ማስረጃ ነው። ጀነራል ዲያመንቲ በጥቅሉ ነጋጠባ አንጋጦ በሚያዩ ተራራ ውስጥ ሙሉ የራስ ጋሳና የራስ ስዩም ጦር መስፈሩንና ይሄ ጦር ሲዘምትበት ለቁርስም እንደማይበቃ የተረዳ አይመስልም። ጀነራል ዲያሜንቴ ስለ ሁለቱ ራሶች ጦር አሰፋፈርና ኃይል ምንም መረጃ እንዳልነበረው በኋላ ወታደሮች አግኝተው ባመጡት የብርጌዱ ማስታወሻ ደብተር ላይ ማንበብ ችለናል። የብርጌዱ ጸሐፊ ሁሉንም ነገር በጥንቃቄ ጽፎታል። በብርጌዱ የቀን ዘገባ መመዝገቢያ ደብተር ላይ እንደሚነበበው 28 ኦክቶበር ብርጌድ ከጣሊያን የተንቀሳቀሰው እኔ አዲስ አበባ የገባውለት ነው። እኔ ደብረታቦር ስደርስ ይሄ ብርጌድ ኤርትራ ገብቷል። 28 ኦክቶበር ብርጌድ ከመቀሌ ተነስቶ ተንቤን የገባው የኛ ጦር የጦር ሰፈሩን ከደብረ አያላ ነቅሎ አቢ አዲ በገባ ማግስት ታህሳስ 23 ቀን ነበር። ጥር 8 ቀን ይሄው የብርጌዱ ጸሐፊ ሲጽፍ አልፎ አልፎ በጦር ሰፈራችን አካባቢ ወደ ወራዩ አካባቢ የተወሰኑ የኢትዮጵያ ወታደሮች በቡድን በቡድን እየሆኑ ሲዘዋወሩ ይታያሉ። ታዲያ በእነዚህ ባላገሮች ላይ መትረየሶቻችን መጮህ ሲጀምሩ እነዚህ ባላገሮች ከአይናችን ይሰወራሉ ይልና ይሄው የብርጌዱ ጸሐፊ በመከተል ላይ ተራራው ላይ አቢ አዲ አካባቢ የኛ ሰላዮች ባመጡት ወሬ በጣም ብዙ የመሃል አገር የባላገር ወታደሮች ሰፍረዋል። የኛ አውሮፕላኖች በየቀኑ በቦምብ ስለሚደበድቧቸውና በመጨረሻም የኛ አብራሪዎች ባመጡት ዘገባ እንደምንረዛው እነዚህ ሞኛሞኝ የባላገር ወታደሮች በትንትናቸው መውጣቱንና በተራራው ውስጥ ይሄን ያህል የሚያሰጋ ነገር እንደሌለ ጠቁሞ ጽፏል። ከብርጌዱ ማስታወሻ ደብተር እንደምንረዳው ጀነራል ዲያሜንቴ የጣሊያን አውሮፕላኖች በየቀኑ በሚያዘንቡት የቦምብ ዝናብ የራስ ካሳ ጦር ተበታትኖ መጥፋት ቀርቶ ንቅንቅኳ እንዳላደረገው አልተረዳም። ቀኑን ሙሉ ከራሶቹና ከሌሎች ከፍተኛ ሹማምንት ጋር በደብረ አምባ አፋፍ ላይ ተቀምጠን ረጅም ሰዓት በጦር ሜዳ አጉሊ መነጽር የጣሊያኖችን ሰፈር ወራዩ አካባቢ እንመለከታለን። ወደ ወራዩ የጣሊያኖች የጦር ሰፈር ከመቀሌ በርካታ ታንኮች፣ ብረት ለበስ ተሽከርካሪዎችና ምግብና ሌላ የጦር ቁሳቁስ የጫኑ የጭነት መኪናዎች ቀኑን ሙሉ ይጎርፋሉ። ራስ ካሳ በጦር ሜዳ መነጽራቸው የጣሊያኖችን የጦር ሰፈር ሲቃኙ ቆይተው አይ የፈረንጅ ነገር አሉና በመከተል እነዚህ ጣሊያኖች ፈረንጅም አይደሉ መሰል አሁን ማይሙት ፈረንጅ እንዲህ አይነት ነገር እንደሞኝ ይሰራል አስተሳሰብም አልፈጠረባቸው ልበል አሉ። ቀጥለው አየህ ጌታው ልብ አድርግማ አሉኝና በጣታቸው ወደ ወራዩ ያሳዩን አሁን ወታደሮችን ተዛዝ በሰጣቸው ጀምበር ሳትጠልቅ በፊት ለወሬ ነገር ሳይስተርቁ ይጨፈጨፋቸው ነበር አሉኝ። ይሁን እንጂ ራስካሳ ለወታደሮቻቸው ትዕዛዝ አልሰጡም። ይህን ያደረጉበት ምክንያት የንጉሰ ነገስቱን ጥብቅ ትዕዛዝ ዳለመጣስ ነበር። ንጉሰ ነገስቱ ኃይለ ሥላሴ ለሁሉም የጦር አበጋዞች በሰጡት ጥብቅ ትዕዛዝ መንግስቱም ቢሆን የኢትዮጵያ ሰራዊት ከመከላከል አልፎ ቀድሞ ጥቃት እንዳይሰነዝር ደጋግመው አስጠንቅቀዋል። ንጉሰ ነገስቱ አሁንም የመንግስታቱ ህብረት የጣሊያን ወራሪን ሰራዊት ያቆምልናል ብለው ያምናሉ። ኃይለ ሥላሴ በዚህ ስህተት በተሞላበት እምነታቸው ከባድ ጥፋት ሰርተዋል። የኢትዮጵያ ሰራዊት ልክ እንደገና ነው ምኒልክ ጊዜ የጣሊያንን ሰራዊት ልክ ሊያስገባው የሚችልበትን ብዙ ድል አሳጥተውታል። ማርሻል ባዶሪዮ የኢትዮጵያን ጦር ቆስቆሶ ጥቃት እንዲሰነዝር መገፋፋቱ እንዳልተሳካለት ሲረዳ ጥር 8 ቀን የሚከተለውን ትዕዛዝ ለጀነራሎቹ አስተላለፈ። አንደኛ ወራዩ ያለው ጦር የማስመሰል ጥቃት ሰንዝሮ የኢትዮጵያን ሰራዊት ከመሸገበት እንዲወጣ ገፋፍቶ ወደ ጦር ሰፈሩ በመመለስ ሌላ ኃይል እስኪደርስለት ድረስ እንዲከላከል። ሁለተኛ በተመሳሳይ ሁኔታ አዲስ ውሃባ ላይ ያለው ጦር ይንቀሳቀስና ከምስራቅ በመንቀሳቀስ ላይ ያለውን ጦር እንዲጠብቅ ያዝና ዋናውን የማጥቃት ዘመቻ አባሪ ያለው ጦር እንዲያደርግ ወስኖ ለጀነራሎቹ ትዕዛዙን ያስተላልፋል። በወፍራሙ 28 ኦክቶበር የጦር ሜዳ ማስታወሻ መዝገብ ላይ ጥር 13 ቀን እንደተጻፈው ትናንት ማታ አዛዣችን ለበታች ሹሞች የማጥቃት ዘመቻውን እቅድ እንዳስረዳው የዚህ ጦር ዋና ዓላማ አቢ አዲን መያዝና እስከ ጊባ ወንዝ ድረስ ያለውን ቦታ መያዝ ሆኖ ወታደራዊ ሰዓት አቆጣጠር 4 ሰዓት ከሌሊቱ 10 ሰዓት ማለት ነው ኮሎኔል ቼቺዮኒ የሚመራው መድፈኛ ጦር ወደፊት ቀድሞ ሄዶ መድፎቹን አቁሞ በመትረየሶች እየተረዳ ከጀርባው ከጦር ሰፈር ተነስተው ወደ አብያዲ የሚዘልቀውን ጥቁር ሸሚዝ ለባሽ የፋሽስት እግረኛ ጦር ሽፋን እንዲሰጥ ይላል። ይሄም የመጨረሻው የብርጌዱ ጻፊ የመጨረሻ ቃል ነበር። የመጨረሻው ገጽ የማስታወሻ ደብተር በደም ተጨማልቋል። የብርጌዱ ጻፊ በጽህፈት ስራው ላይ እንዳለ ከኢትዮጵያ ወታደር በተተኮሰች ጥይት ግንባሩን ተመትቶ ተደፍቷል። በዚያች ቀን በማለዳ ተነሳ ጣሊያኖች በእኛ ላይ ሊዘምቱ ከሰፈራቸው መንቀሳቀሳቸውን እንኳን አናውቅም ነበር። ልክ ፀሐይ እንደወጣች እነዚያ በሰማይ ላይ የቆርቆሮ አሞራዎች መጥተው አብያዲን ወደ ጎን ተተው ደብራምባንና ጽኚ አካባቢ ያለውን የደጃዝማች አበራንና ግንባር ቀደም ጦራችንን የቦምብ ናዳቸውን ያወርዱበት ጀመር። እንደ ሁልጊዜው ሁሉ ድንኳናችንን ነቅለን በደጃዝማች አበራ ጠባብ ዋሻ ቡና ቀማምሰን እየተቻኮል ወደ ራስ ካሳ ድንኳን አመራን። የራስ ካሳ ድንኳን ከደጃዝማች አበራ ሰፈር ግማሽ ኪሎ ሜትር ያህል ይርቃል። የሁለቱ ራሶች ዋሻ ዛሬ ባዶ ነው። አንድ የራሶች አሽከር የሆነ ገመድ ነገር እየተበተበ ራሶቹ ከአንድ ሰዓት በፊት በማለዳ ተነስተው ወደ ቤተክርስቲያን መሄዳቸውን ነገረንና እኛም ወደዚያው አመራን። በተራራው መሃል በሰው ልጅ እጅ የተፈለሰፈና የተጠረበ ይህ ዋሻ ቤተክርስቲያን እንዲህ ዛሬ ወና ሳይሆን በፊት በጊዜው የተደነቀና የተወደደ ሳይሆን እንደማይቀር ጥርጥር የለውም። ከዋሻው ቤተክርስቲያን ስንደርስ በሩ አካባቢ በርከት ያሉ ዘቦች ቆመዋል። ከዘቦቹ አንዱ የጣሊያን የመቶ አለቃ ማዕረግ ያለው ወታደራዊ ልብስ ለብሶ የብረት ቆብ ደፍቷል። ይህ ወታደር ከወር በፊት በደጃዝማች ማሩ በተመራ ጦር ተንቤን ውስጥ በተካሄደ ጦርነት የዋለ ነው። ጦርነቱ በኋላ ራሱ የገደለውን መቶ አለቃ የጦር ሜዳ ልብስ አውልቆ ለብሷል። በወርቅ ቀለም የተነደፈችውን የጣሊያን መንግስት መለያ ምልክት እንኳን በጣጥሶ ለመጣል አልሞከረም፣ እንዲያው ዝም ብሎ ለብሶታል። በጣም እየተቻኮልን ገብተን ጨለማ በተላበሰው ዋሻ ውስጥ በምንጣፍ ላይ ከራሶቹ ጎን ከመቀመጣችን አንድ አሽከር እያለፈለከ መጥቶ አፉን በሸማው ጫፍ ሸፍኖ ለራስ ካሳ በጆሮአቸው የሆነ ነገር ነገራቸው። ራስ ካሳ ፍጹም በተረጋጋ ድምጽ ወደ ራስ ስዩም ዞር ብለው ጦር መጣ አሉ። ከራስ ካሳ ጀርባ ቆሞ የነበረ የራስ ካሳ የክብር ዘብ አለቃው ቀኛዝማች አበበ ከራስ ካሳ ምንም አይነት ትዕዛዝ ሳይጠብቅ ከዋሻው ቤተክርስቲያን በመውጣቱ እነዚያ አስደንጋጭ ጥሩምባዎች ጩኸታቸውን ለቀቁት። የጥሩምባዎችን የማስጠንቀቂያ ጩኸት የገደል ማሚቴዎች እየተቀበሉ ሲያስተጋቡት በጣም ርቆ ለሰፈረውም የኢትዮጵያ ሰራዊት ሁሉ ይሰማ ነበር። በየቦታው ተቀምጠው እስካሁን ፀሐይ ይሞቁ የነበሩ ወታደሮች በፍጥነት መሳሪያቸውን ከየጣሉበት ስርቻ እያወጡ ማቀባበል ጀመሩ። በተወሰኑ ደቂቃዎች ልዩነት ከቤተክርስቲያኑ ፊት ለፊት ያለውን ትንሽ ዳገታማ ሜዳ በብዙ ሺህ የሚቆጠሩ የሚሸልሉ የሚፎክሩና በወኔ የሚንቀጠቀጡ ወታደሮች አጥለቀለቁት። ጦር መጣ ጦር መጣ እያለ አንዱ ካንዱ እየተቀባበለ ያስተጋባል። የሚፎክሩት ወታደሮች በዛሬው ውሏቸው ስንት የጣሊያን ወታደር አንገት እንደሚቀነጥሱ ጮክ ብለው እየፎከሩና እየሸለሉ እየጮሁ ቁልቁል ወደ ጦር ሜዳ ተንደረደሩ። አንድ ከታች ከጦር ሰፈር የመጣ መልእክተኛ እንደተናገረው ጣሊያኖች ገፍተው ወደ ደብራምባ ተቃርበዋል። በደብራምባ ያለው ያበራ ጦር ብቻ ነው። በጦር ሜዳ መነጽሬ እንደቆምኩ እስከ ወራዩ ድረስ ያለውን የጦር ሜዳ መቃኘት ጀመርኩ። በትክክል ባለነጩን ሸማ ኢትዮጵያ ወታደር ከፋሽስቱ ወታደር ለይቼ ማየት ይቻለኛል። ወታደሮቻችን በድፍረትና በታላቅ ወኔ ወደፊት ይገፋሉ ይሮጣሉ።